የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ የዛሬ አርብ ጥቅምት 28 2012 ዓ.ም ምሽት ዝግጅታችንን በቀጥታ ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ ጀመር።
የኢትዮጵያ የውጭ ጉዳይ ሚኒስትር አቶ ገዱ አንዳርጋቸውና ልዑካን ከሰሞኑ የህዳሴው ግድብ በተመለከተ የሰጡት ጋዜጣዊ መግለጫ ዝርዝር ጉዳዩን ይዘናል።
ዩናይትድ ስቴትስ ኦፍ አሜሪካ የመጣ ነው፣ በአሜሪካ መንግስት ጥሪ አድርጎልን ነው።
ዝርዝር ዘገባ ይኖረናል። በሌላ ዘገባችን ደግሞ ከትውልደ ኢትዮጵያ ወላጆቹ የተወለደው የ33 ዓመቱ የህግ ባለሙያ ግርማይ ዛህላይ በሲያትል የኪንግ ካውንቲ ዞን ምርጫ አሸነፈ።
I was working with members of Congress to show them how people are struggling in various.
በዛ ሰዓት ከምክር ቤት አባላት ጋር ሰራ ነበር። በሀገሪቱ ውስጥ ያሉ የተለያዩ ማህበረሰቦች ለመኖር የሚያደርጉትን ትግል ለማሳየት ሞክር ነበር። ናም ዝቅተኛ ገቢ ያላቸውን ቤተሰቦች የሚያግዝ ህግ እንዲወጣ ግፊት አድርጊያለሁ።
ግርማይና እናቱ ወይዘሮ አበባ የጋቢና የምሽቱ እንግዳችን ናቸው።
ነዋሪነቱን በጀርመን ሙኒክ ከተማ ያደረገ ዓለም አቀፍ የሰርከስ ባለሙያም ይዘናል።
ኢትዮጵያ ውስጥ ፕሮጀክት አለኝ፣ ሳኒኮ ይባላል። ሳኒኮ አርት ፎር ሶሻል ዴቨሎፕመንት። ይህን ስራ ከጀመርኩኝ በጣም ብዙ ሰዎች ተቀላቅለውኛል ሊያግዙኝ፣ በገንዘብም በማቴሪያልም። ወደ ሰከስ ናዝሬት ሄጄ ይህንን እድል አግኝቼ ስለሰራው እዚህ ደረስኩኝ። ግን ያ እንደዚህ አይነት ተቋም ባይኖር ኖሮ ሰለሞን ዛሬ ናዝሬት ውስጥ ምን አይነት ልጅ ልሆን እንደምችል አላቅም።
ሰለሞን ለማ ነው የምሽቱ እንግዳችን አድርገነዋል።
እስከ ዝግጅታችን ማብቂያ አብራችሁን ቆዩ። ይህንንና ሌሎች ለምሽቱ ያዘጋጀናቸውን ዘገባዎች ታደምጣላችሁ። ፕሮግራሙን በመምራት
ጽዮን ግርማ ዛሬ አንቺ ተራነስ
ተራነስ ተራ በተራ ስማችንን እየረሳን ጽዮን ግርማና
ኤደን ገረመው አብረናችሁ እናመሻለን።
ዜና እናስቀድም።
ከዜናዎቹ ጋር ተመልሰን ወደ እናንተ መጥተናል። በትግራይ ክልል የሚንቀሳቀስ ባይቶና ፓርቲ መስራች ጉባኤውን በማካሄድ አመራሮች መምረጡን አስታወቀ። ፓርቲው በዛሬ ዕለት በሰጠው መግለጫ ለሕዝቡ እድገትና ለውጥ በሀገር በቀል እውቀት እንደሚጠቀም ገልጿል። ትግራይ የሀገር የሚመስል መንግስት ዴፋክቶ ስቴት እንዲኖራት እንታገላለን ብሏል ባይቶና። ሀገራዊ ምርጫ በ2012 በጊዜው እንዲካሄድ ጥሪ ያቀረበው ፓርቲው ምርጫው ካልተካሄደ ግን የትግራይ መንግስትም ህጋዊነት ስለማይኖረው በክልል ውስጥ ምርጫ ለማካሄድ ዝግጁ ሊሆን ይገባል ብሏል። ዘገባውን ያደረሰን ሙልጌታ ጽባህ ነው። ፕሬዚዳንት ዶናልድ ትራምፕ የፈለጉት ነገር ቢኖር የዩክሬኑ ፕሬዚዳንት በድምጽ ማጉያ ይዘው ሶስት ቃላትን እንዲሉ ነው። ምርመራ፣ ባይደን እና ክሊንተን የሚሉትን ቃላቶች እንዲያሰሙ ነበር የፈለጉት በማለት አንድ ከፍተኛ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ባለስልጣን ለመርማሪዎች ቃላቸውን ሰጥተዋል። ትራምፕ ለክስ የሚያበቃ በደል ፈጽመው እንደሆነ ለማወቅ ምርመራ እያካሄዱ ያሉት ዴሞክራቶች ምክትል የውጭ ጉዳይ ሚኒስትር ጆርጅ ኬንት ባለፈው ወር የሰጡትን ቃል በጽሁፍ መልክ ይፋ አድርገዋል። ትራምፕ ከቭላድሚር ዘለንስኪ ሊሰሟቸው ስለፈለጉት ቃላት ከትራምፕ ጋር በቀጥታ በሚሰሩ የአስተዳደሩ ሰዎች እንደተነገራቸው ኬንት ግልጽ አድርገዋል። ዘለንስኪ ድምጽ ማጉያ ላይ ሆነው ሲናገሩ ሶስት ቃላቶች እንዲኖሩ ያስፈልጋል ይል ነበር መልእክቱ ሲል ኬንት ተደምጠዋል። ከአራት ዓመታት በፊት ዩናይትድ ስቴትስ ውስጥ በተካሄደው ምርጫ ዩክሬን በዴሞክራቶችና ደጋፊዎቻቸው ስም ጣልቃ ገብታለች እንዲባልም ትራምፕ ፈልገው እንደነበረ ታውቋል። የበርሊን ግንብ ከፈረሰ ሶስት አስርት ዓመታት ቢያልፉም ዋሽንግተንና አጋሮቿ አሁንም ኮሚኒስት ተቃዋሚዎቻቸውን መገዳደራቸው አልቀረም። ነጻው ዓለም ከሩሲያና ከቻይና የሚደቀኑበትን አደጋዎች መከላከሉን መቀጠል አለበት ትላለች ዩናይትድ ስቴትስ። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማርክ ፖምፔዮ በርሊን ባለው የብራንደንበርግ በር ላይ ሆነው ዛሬ ባደረጉት ንግግር ሩሲያ ጎረቤት ሀገሮችን ትወራለች፣ የፖለቲካ ተቃዋሚዎችንም ትገላለች ብሏል። የሩሲያ ባለስልጣኖች በክሪሚያ ታርታሮችና የሩሲያን ወረራ በመቃወም በሚሰሩ ዩክሬናውያን ላይ ወረራ ያካሂዳሉ፣ ሰቆቃም ይፈጽማሉ ሲሉ ፖምፔዮ ከሷል። ከፍተኛው የዩናይትድ ስቴትስ ዲፕሎማት ቻይናንም ነቅፏል። የቻይና ኮሚኒስት ፓርቲ በሀገሪቱ ላይ አዲስ የአምባገነንነት ራዕይ እየቀየሰ ነው ሲሉም የውጭ ጉዳይ ሚኒስትሩ ተናግሯል። የቻይና ኮሚኒስት ፓርቲ ህዝቡን የመጨቆን ዘዴ ይጠቀማል፣ የሚነቅፉትንም ሰዎች የመንቀሳቀስ መብት ያግዳል፣ ከዢንሺያንግ ወደ ውጭ ሀገራት የተሰደዱ ሙስሊም ቻይናውያን ቤተሰቦችንም ያዋክባሉ ብለዋል ፖምፔዮ። የቻይና የውጭ ጉዳይ ሚኒስትር ቃል አቀባይ ጌንግ ሹዋንግ በበኩላቸው ፓምፒዮ ቀደም ሲል ስለ ቻይና ኮሚኒስት ፓርቲ ለተናገሩት ምላሽ ሰጥቷል። ቻይና የምትደቅነው አደጋ አለ በማለት ፓምፒዮ የቻይናን የፖለቲካ ስርዓት ነቅፈዋል። አነጋገራቸው በሪዮት ዓለም ላይ ባላቸው ያለመቻቻል አመለካከትና በቀዝቃዛው ጦርነት ወቅት አስተሳሰብ የተሞላ ነው። የቻይና መንግስት ይህንን አበክሮ ይቃወመዋል ሲሉ ቃል አቀባዩ ምላሽ ሰጥተዋል። አድማጮች ለሰዓቱ ያዝንላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ ጋቢና ፕሮግራሞች ጋር አብራችሁን አምሹ።
የጋቢና ጉዟችን ይቀጥላል። ጽዮን ግርማና
ኤደን ገረመው እያስተናገድናችሁ እንገኛለን። አሁን ቀዳሚው የዕለቱን ርዕሳችን እናስደምጣችሁ።
ለዛሬ የዕለቱ ቀዳሚው ርዕስ ያዝ ነው የአባይን ጉዳይ ነበር። የአባይ ጉዳይ እዚህ የውጭ ጉዳይ ሚኒስቴር መስሪያ ቤት ባለሙያዎች መጥተው የሰጡትን መግለጫ የተመለከተ ነው። እያጠናቀርን ነው፣ እንደ ደረሰን እናቀርባለን። አሁን የምናልፈው ወደ አውሮፓ ነው፣
ወደ ጥበብ ነው
የምናልፈው።
እንግዲህ ለዛሬ እንግዳ ያደረግነው ሰው እኔ ያነጋገርኩት የሰርከስ ባለሙያ አለ። እስቲ አንቺ አስታውቂልኝ።
አዎ፣ ለዛሬ በጋቢና የጥበብ ታዛ ዓለም አቀፍ የሰርከስ ባለሙያ የሆነውን ሰለሞን ለማ ወይም ሶልጂት ነው የያዝነው። ሰለሞን በናዝሬት ወይም በአዳማ ያደገ ሲሆን ከሰርከስ ናዝሬት ተነስቶ በወቅቱ እንግዲህ ሰርከስ ናዝሬት የሚባል የሰርከስ ቡድን ነበር። አሁን ላይ በሰርከስ የጥበብ ውስጥ ታላቅ ከበሬታ ላለው ሰርከስ ዲሶሌ ይሰራል። ወዳደገበት አዳማ ተመልሶም ሰኒኮ የተሰኘ ፕሮጀክት ቀርጾ ወጣቶችን በሰርከስና በዳንስ ያሰለጥናል። ኤደን ገረመው አነጋግረዋለች፣ ተከታዩን ዘገባ ይዛለች።
ሰለሞን ለማ በመድረክ ስሙ ሶልጂት ነዋሪነቱን በጀርመን ሀገር ሙኒክ ከተማ ያደረገ ዓለም አቀፍ የሰርከስና የዳንስ ባለሙያ ነው። በገመድ ላይ መራመድ፣ በገመድ ላይ ቆሞ በሚነድ ችቦ ቅልብልቦች መጫወት፣ በገመድ ላይ መሰላል አቁሞ መውጣት፣ ባለ አንድ እግር ሳይክል መስራት የተካነባቸው ጥበቦቹ ናቸው።
በዘጠኝ ዓመቴ ነው ሰርከስ የተቀላቀልኩት። እዛ ሰርከስ ናዝሬት ውስጥ ረጅም ጊዜ ሰራው። ውድድሮችን ብዙ በርካታ ውድድሮችን አሸነፍኩኝ። አዲስ አበባ ደግሞ የጂምናስቲክ ፌዴሬሽን ያዘጋጀው የሀገር አቀፍ የጂምናስቲክ ውድድር ነበረ። እዛ ላይ ተሳትፌ የቻይና መንግስት ለኢትዮጵያ ስኮላርሽፕ ሲሰጥ በዛ አጋጣሚ ነው ስኮላርሽፕ አግኝቼ ወደ ቻይና ሄጄ እዛ ነው የሰለጠን ነው። እንግዲህ ምርጫ ሰጥተው ነበረ ምን መሰልጠን እንደምንፈልግ። እኔ በገመድ ላይ እሄድ ስለነበረ ኢትዮጵያ እያለሁኝ እነሱ ያንን አመቻቹልኝ ነው። በገመድ ላይ መሄድ ብቻ ሳይሆን በገመድ ላይ ሳይክል መንዳት፣ በገመድ ላይ መንሰላግ፣ እንደገና በመንሰላል ወደ ላይ መውጣት፣ ቅልልቦች መጫወት እነሱ አሰለጠኑኝ ማለት ነው። ሰርከሱ የራሱ የሆነ ስታንዳርድ አለው። ለምሳሌ እኔ በገመድ ላይ ነው የሚሄደው። በዓለም ላይ በገመድ ላይ የሚሄዱ ሰዎች ያደረሱት ደረጃ አለ። ብዙ አይነት የሰርከስ አርት አለ እና በዛ አርት ዓለም አቀፍ የሆነውን ስታንዳርድ የሚጠብቅ ሰው ወደ ኢንተርናሽናል ሾው ውስጥ ለመግባት አይከብደውም። በዛ የተነሳ ነው እኔም ወደዚህ ኢንተርናሽናል ሾዎች ውስጥ እንዲህ መግባት የቻልኩትኝ።
በአሁን ሰዓት በዓለም አቀፍ ደረጃ ታዋቂ በሆነው በካናዳው የሰርከስ ቡድን ሰርከስ ዲሶሌ ውስጥ አባል በመሆን በተለያዩ የዓለም ክፍሎች የሰርከስ ትርኢቶችን ያሳያል።
ሰርከስ ናዝሬት በበጀት ችግር ውስጥ በሆነበት ጊዜ ሁሉ ጥቂት ልጆችን በቀሩ ጊዜ ይህ ሁላ በጣም ሰራ ነበር እና አንድ ደረጃ ላይም እንደምደርስ አቃሎይም ያ አንድ ቀን ይመጣል በሚል እደክም ነበር በጣም። ያ ቀን ደግሞ ቆይቶም ቢሆን መጥቷል። በዛ ምክንያት ሰርከስ ዲሶሌ የመስራት እድል በማግኘቴና ከእነሱ ጋር በዚህ አመት በመቀላቀሌ ነው። በጣም እሱ ነው ስኬቴ። የሁሉም የሰርከስ ባለሙያ የሰርከስ አርቲስት ህልም ነውና የእኔም አንዱ ትልቁ ህልም ነበርና ይህንን መቀላቀል ከሰርከስ ዲሶሊ ጋር እድል አግኝቼ መስራት በመቻሌ አንዱ ትልቁ ስኬቴ ይሄ ነው። ሌሎች ችግሮች ግን ብዙ አሉ እና ይህንን ለማለፍ በጣም ብዙ ለፍቻለሁኝ፣ ብዙ ተጉላልቻለሁኝ፣ ብዙ ተስፋ የሚያስቆርጥ ነገር አለ። በዛ ላይ ደግሞ እንደምታውቂው ኢትዮጵያ የሚታይ ነገር ካልሆነ በስተቀረ እንደዚያ ሰዎች ከእኔ ቤተሰቦች ጀምሮ እስከ ጎረቤቶች፣ የሰፈር ሰዎች ሊያደንቁሽ ይችላሉ። ግን የሆነ ቦታ ላይ ላንቺ በማሰብ የማጣጣል ሞራል የመንካት ነገር ብዙ ያጋጥሞኛል። የት ልደርስ ነው የሚባል ወይ ደግሞ አንተ ስትገለበጥ ወድቀ የሰው ሸክም ለመሆን ነው የሚባሉ ብዙ ነገሮች ይደርሱብኛል። ግን እንደዛም ሆኖ እነኛ ነገሮች ሳያዳክሙኝ ሰርቻለሁኝ። ከዛም ውጪ ደግሞ የትሬይኒንግ ቦታ ችግር ይኖራል። በጣም ብዙ ችግሮች ይኖራሉ።
ሰርከስ ናዝሬት አሁን ላለበት ስኬቱ መሰረት እንደጣለለት የሚናገረው ሰለሞን፣ አሁን ደግሞ እኔ መልሼ ለሀገሬ ማበርከት ያለብኝ ሰዓት ነው ይላል። የዚህ ዘመን ልጆች እድሉን ሊያገኙት ይገባል በማለትም የዛሬ 4 ዓመት ናዝሬት ውስጥ ሰኒኮ ጥበብ ለማህበራዊ ለውጥ የተሰኘ ፕሮጀክት ከፍቶ ወደ 35 የሚጠጉ ታዳጊዎችን ያሰለጠነ
ኢትዮጵያ ውስጥ ፕሮጀክት አለኝ። ሰኒኮ ይባላል። ሰኒኮ አርት ፎር ሶሻል ዴቨሎፕመንት። ይሄን ስራ ከጀመ በጣም ብዙ ሰው ተቀላቅለውኛል ሊያግዙኝ፣ በገንዘብም በማቴሪያልም። ወደ ሰርከስ ናዝሬት ሄጄ ይህንን እድል አግኝቼ ስለሰራው እዚህ ደረስኩኝ። ግን ያ እንደዚህ አይነት ተቋም ባይኖር ኖሮ ሰለሞን ዛሬ ናዝሬት ውስጥ ምን አይነት ልጅ ልሆን እንደምችል አላቅም። ለሌሎችም ወጣቶች ምክንያት ይሆናል ብዬ በማሰብ ነው ይህንን ያሰብኩት። ያው በግል ደግሞ ልጆችን ከመርዳት እንደዚህ ኦርጋናይዝ በሆነ ድርጅት ከፍተን በዛ ውስጥ ብዙ ልጅ ወጣቶች እንዲጠቀሙ በሚል ነው እንግዲህ ተሰጧቸው። እዛ ተቋም መጥተው ሳይም ከሆኑ ሳይ እንዲሆኑ፣ ሙዚቀኛም ከሆኑ ሙዚቀኛ እንዲሆኑ እድሉን ማመቻቸት መሞከሪያ እንዲሆን ነው ሴንተሩ ዋናው ሀሳቡ ማለት ነው። ከዛም ውጪ ደግሞ ሴንተሩ በአርት ብቻ ሳይሆን በአዳማ ዩኒቨርሲቲ በጎ ፈቃደኛ የሆኑ ወጣቶችን ኦርጋናይዝ አድርገን እኛ ላቀፍናቸው ልጆች የጥናትን ፕሮግራም አለን እና ወጣቶች መልካም ዜጋ እንዲሆኑ ሀገራቸውንም ቤተሰቦቻቸውንም የሚጠቅሙበትን መንገድ ማመቻቸት ነው። ግን ይህን ፕሮጀክት ወደ መሬት ስናወርደው እጅግ በጣም ብዙ ፈተናዎች ነው ያጋጠመን። እዛ ያሉ ድርጅቶችም ያለመረዳት ምን ያህል ለውጥ ሊያመጣ እንደሚችል አይረዱም ሰዎች እና በጣም ያ አስቸግሮን ነበረ። የቦታ ችግር ያጋጥመናል። ስራ ጀምረን እንኳን ለሌላ ነገር ይፈለጋል እና በዛ የተነሳ ሙሉ በሙሉ ፕሮጀክቱን ማስረት አልቻልንም። 35 ልጆች ይሰራሉ። በጣም የሚገርም ለውጥ የሚያረካ ለውጥ 2 ዓመት በ3 ዓመት ውስጥ በልጆቹ ላይ ያለው ለውጥ።
የሰርከስ ጥበብ ባህልን ከማስተዋወቅ በዘለለ ወጣቶች የተሻለ ስብዕና ኖሯቸው እንዲያድጉ የሚያደርግ የስፖርትና የጥበብ ክፍል መሆኑን የሚናገረው ሰለሞን ኢትዮጵያ ውስጥ ለወጣቶች እንደዚህ አይነት የጊዜ ማሳለፊያ ማዕከሎች መገንባት አለባቸው ይላል። ይህንንም ለማገዝ በየደረጃው ያሉ ከወጣቶች ጋር የሚሰሩ የመንግስት አካላት ሊያስቡበትና እንደ ሰኒኮ ያሉ ፕሮጀክቶችን እንዲደግፉ ያሳስባል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን DC.
ሄደን እናመሰግንሻለን። እንግዲህ ትኩት ብዬ ምስጋና በመግቢያችን ቀዳሚ ርዕሳችን ብለን ያስተዋወቅ ነው የአባይ ጉዳይ ዘገባ አሁን ተጠናቅሮ ደርሷል። ወደዛው ነው የምናልፈው።
አዎ፣ የኢትዮጵያ የውጭ ጉዳይ ሚኒስቴር አቶ ገዱ አንዳርጋቸውና ልኡካናቸው ከሰሞኑ የህዳሴውን ግድብ በተመለከተ በአሜሪካ የገንዘብ መስሪያ ቤት ጋባዥነት በተጠራው ውይይት ላይ ተሳትፈዋል። የውይይቱን ይዘት በተመለከተ በትላንትናው ዕለት ዋሽንግተን ዲሲ በሚገኘው የኢትዮጵያ ኤምባሲ ውስጥ ጋዜጣዊ መግለጫ ተሰጥቷል። የጋዜጣዊ መግለጫውን አንዳንድ ነጥቦች ሀብታሙ ስዩም ያጋራናል።
በዋሽንግተን ዲሲ አቆጣጠር እኩለ ቀን አካባቢ በተጠራው በዚህ ጋዜጣዊ መግለጫ ላይ የውጭ ጉዳይ ሚኒስትር ገዱ አንዳርጋቸው፣ የውሃና መስኖ ልማት ሚኒስትር ዶክተር ስለሺ በቀለ እንዲሁም በዩናይትድ ስቴትስ የኢትዮጵያ አምባሳደር ፍጹም አረጋ ተገኝተዋል። ከፍተኛ ባለሥልጣናቱ ከሰሞኑ የታላቁ ህዳሴ ግድብን በተመለከተ ለመነጋገር ወደ ዩናይትድ ስቴትስ የመጡበት ሂደት በውጭ ጉዳይ ሚኒስትር ገዱ አንዳርጋቸው አማካኝነት አስረድተዋል።
ዩናይትድ ስቴትስ ኦፍ አሜሪካ የመጣ ነው በአሜሪካ መንግስት ጥሪ አድርጎልን ነው። የአባይን ግድብ በተመለከተ የሚነሱትን ሀሳቦች መሰረት በማድረግ እዚህ ተገኝተን የሶስቱም ሀገሮች ማለትም የኢትዮጵያ፣ የግብጽና የሱዳን የውጭ ጉዳይ ሚኒስትሮች፣ የውሃ ሚኒስትሮች እና የሚመለከታቸው አካላት በተገኘንበት ያለውን ሁኔታ እንድናስረዳና በዛ ላይ ተመስርቶ ደግሞ እዚህ ቀደም ተጀምሮ በተለያየ መንገድ እየተጓተተ የነበረው ውይይት እንዲፋጠን ለማድረግ የአሜሪካ መንግስት በተለይም ደግሞ የገንዘብ ሚኒስትር ወይም ሴክሬታሪ ትሬዥሪ እሳቸው ናቸው እና የወርልድ ባንክ ፕሬዚዳንትም በስብሰባው ተገኝተው በውይይቶች አድርገን በዚህ መሰረት የተቋረጠውን ማለት የተጓተተውን የድርድር ሂደት እንድናስቀጥል በሚያደርግ መንገድ ነው ስብሰባው የተጠራው።
አቶ ገዱ የአሁኑ ውይይት እርባን ያሏቸው ነጥቦችም አጋርተዋል።
ትልቁ ያገኘነው ውጤት በዚህ ውይይት አንደኛ ኢትዮጵያ በአባይ ግድብ ላይ ማለት በተላቁ ኢትዮጵያ ህዳሴ ግድብ ላይ ያላት አመለካከት ይሄ ሁሉንም ተጠቃሚ በሚሆን መንገድ ማንንም ሀገር መጉዳት አላማ የሌላት መሆኑን ነገር ግን ግድቡን የኢትዮጵያን ህዝብ ከድህነት ለማውጣት እና ልማትን ለማፋጠን ታስቦ የተገነባ መሆኑን ይሄ ደግሞ ማንኛውም የሚያስከትለው ከባድ ተጽዕኖ ካለ ያንን በድርድር በመከከር መፍታት የምንችልበት አቅጣጫ እዚህ ቀደም የተቀመጠ መሆኑና በዛ መሰረት ለመሄድ ዝግጁ መሆናችንን የገለጽንበትና ማብራሪያ የሰጠንበት፣ በሁለተኛ ደረጃ እየተጓተተ የነበረው የቴክኒካል የባለሙያዎች ውይይት ድርድር እንደገና እንዲቀጥል መደረጉ እንደ ውጤት የሚታይ ነው።
ከስራ ለመልቀቅ እየተሰናዱ ነው ተብሎ የመወራቱ ነገር ለእርሳቸውም አዲስ ዜና መሆኑን የተናገሩት የውሃና መስኖ ልማት ሚኒስትር ዶክተር ስለሺ በቀለ በበኩላቸው ከነባር ውይይቶች፣ ከአሁኑ ንግግርና ከመጪው ዘመን እቅዶች ጋር የተያያዙ ዝርዝር ጥያቄዎች ላይ መልስ ሰጥተዋል። ለተወሰኑ ጥያቄዎች የሰጧቸውን መልሶች እንስማ።
መርሆች ስምምነት ያስሩ ነጥቦች እንደ ጭማቂ ሳይሆኑ ከመርሆች ስምምነት አምስተኛውና አስረኛው ናቸው። እዚህ ላይ በአሁኑ ጎልተው የወጡት የጋራ አጠቃቀም የመሳሰሉትና ይሄ ድርድር ሄዶ ሄዶ መጨረሻው ባይቋጭ በዛ በአስረኛው አርቲክል የተቀመጠውን ወይም አስረኛው አንቀጽ ላይ ያለውን ጉዳይ መጠቀም ማለት ነው። ስለዚህ ይሄ ታስቦበት የተቀመጠ ነገር ስለሆነ ችግር ያለው አይደለም ማለት ነው። ነጩ ቤተ መንግስት ውስጥ ምን አላችሁ? ክቡር አቶ ገዱ በስፋት ተናግሮታል። ሶስታችንንም መጀመሪያ እንደ መረጃ ያላቸው በተገቢ ሁኔታ ለማጥራት እድል ሰጥቶናል ለክቡር ፕሬዚዳንቱ። በኋላም ደግሞ ረጅም ሰዓት በወሰደው ውይይትም የኢትዮጵያ በተገቢ ሁኔታ ተዘጋጅቶ ተጽፎ የቀረበ ማስረጃዎችን አቅርባለች። በተለይ ሱዳን ብዙ ሰው ሱዳንን በጥርጣሬ ይመለከታል። ነገር ግን በግልጽ ያየነው ግድቡ የእነሱም ግድብ እንደሆነ አስረግጠው የተናገሩበት በተለይም ውሃው በደንብ በሪዘርቫር ውስጥ ላይ ተይዞ አመቱ ሙሉ ፍሰቱ እንደውም የጠቀሱት ሱዳን የምታገኘው ዝናብ በአመት ውስጥ 3 ወር ብቻ ነው ለያንን ሁሉ የወንዝ ውሃ ደግሞ ለመያዝ በቂ ሪዘርቫር እንደሌላቸውና ይሄ ትልቅ ግድብ ከላይ በሚቀመጥበት ጊዜ በበቂ ሁኔታ ውሃውን አመቱ ሙሉ ጥሩ ፍሰት እንዲኖር ስለሚያደርግ መስኖ መጠቀም ያስችለናል። ሁለተኛ የጎርፍ ጉዳዩን ይከላከልልናል። ሶስተኛ በአጠቃላይ ኤሌክትሪክሲቲ በዚህ የሚመነጨው ኤሌክትሪክሲቲም ኢትዮጵያ ውስጥ ቢመነጭም ለእኛም ደግሞ ዋጋው ዝቅተኛ የሆነ ኤሌክትሪክሲቲ እንድናገኝ ከእኛም ባሻገር ሌሎች ጎረቤቶችም እንዲያገኙ ይጠቅማል። ቀጥታ የተጠየቁ ጥያቄ በመሆኑ በዚህ መልክ አብራርተውታል እና ይሄ እጅግ በጣም ጥሩ ስለ ግድቡ ያላቸውን ግድቡ እኛ ለረጅም ጊዜ ስንለው የነበረው ለታችኛው ተፋሰስ ሀገሮች ከፍተኛ ጥቅም ያመጣል የሚለውን ሁሉ በመያዝ የተብራራ በመሆኑ ትልቅ ምልከታ ነው። ይህም ደግሞ እዚህ ለሚመተው የነበሩ የተሳሳቱ ኢንፎርሜሽኖች በተገቢ ሁኔታ እንዲረዱት ረድቷል።
የአሁኑ ንግግር የቀደሙ ውይይቶች የተደነቃቀፉበትን ምክንያት መረዳት እንዳስቻለ ያነሱት አምባሳደር ፍጹም አረጋ በበኩላቸው ውይይቱ ከፖለቲካ ይልቅ ቴክኒካዊ መሆኑ እንደታየበት አስረድተዋል።
ችግሩ የት ጋር እንደነበረ በተለይ ግብጽ በውይይቱ ፖለቲካዊ እንጂ ቴክኒካዊ ይዘት የለውም በሚል ያነሱት የነበረው ሀሳብ ይሄ ጉዳይ ቴክኒካዊ መሆኑ የተረጋገጠበትና ወደ ቴክኒክ የተመለሰበት እንደውም ታስታውሱ ከሆነ ክቡር ጠቅላይ ሚኒስትር እንዲሁም የግብጹ ፕሬዝዳንት አልሲሲ በጋራ ሆነው ባለፈው ወር መጨረሻ ላይ የአፍሪካ ራሻ መድረክ ላይ በጎንዮሽ ተገናኝተው የተነጋገሩት አንዱ ሐሳብ ወደ ቴክኒክ እንዲሄድ የሚል ነበር። ግን ይሄ የአሜሪካ የገንዘብ ሚኒስትር ጥሪ አስቀድሞ የተካሄደ ስለነበረ ግብጽንም ሱዳንንም ጨምሮ እነዚህ ሁለቱ መሪዎች የተነጋገሩትን የሚያስረግጥ ነው።
ለአሜሪካ ድምጽ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ።
ሀብታሙን ለዘገባው እናመሰግናለን። በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ሬዲዮ ወደ እናንተ የሚደርሰውን ጋቢና ቪኦኤ ነው። በመቀጠል እዚሁ አሜሪካ ያለ ከትውልደ ኢትዮጵያን ወላጆቹ የተወለደው የ32 ዓመቱ የህግ ባለሙያ ግርማይ ዘሃይ ላይ በሲያትል የኪንግ ካውንቲ ዞን ምርጫ ከሰሞኑ አሸንፏል። አሁን ለደረሰበት ከፍተኛ ማዕረግ የበቃውም እናቱ በከፈለችው መስዋዕትነት መሆኑንም በመግለጽ አመስግኗቸዋል። ሁለት ስራ እየሰራ ያሳደግኩት ልጄ እዚህ በመድረሱ ደስታዬ ወደር የለውም ይላሉ ወላጅ እናቱ ወይዘሮ አበባ አናጋው። እስቲ ጽዮን ግርማ ዝርዝሩ አላት።
ግርማይ ወላጆቹ ከኢትዮጵያ ተሰደው ሱዳን ይኖሩ ስለነበር እርሱና ታናሽ ወንድሙ የተወለዱት እዚያው ነው። ታሪኩን እንደነገረን የአራት ዓመት ልጅ ያለ እርሱና ቤተሰቦቹ ከሱዳን ወደ ሲያትል ሄዱ። ሶስተኛ ሴት ልጅ ተወለደች። ግን ደግሞ አባትና እናቱ ብዙም አብረው ሊዘልቁ ባለመቻላቸው ተፋቱ። እናቱ ብቻዋን አሳደገቻቸው። ግርማይ ጎበዝ ተማሪ ነበር። ትምህርቱን እንዳጠናቀቀም የመጀመሪያ ስራውን ለመስራት ከሲያትል ወደ ዋሽንግተን ዲሲ አቀና። ከአስር ዓመታት በፊት ማለት ነው። በዛ በነበረ ቆይታው ለምርጫ መወዳደር እንዳለበት ያስብ እንደነበረ ይናገራል።
በዛ ሰዓት ከምክር ቤት አባላት ጋር ሰራ ነበረ። በአገሪቱ ውስጥ ያሉ የተለያዩ ማህበረሰቦች ለመኖር የሚያደርጉትን ትግል ለማሳየት ሞክር ነበረ። እናም ዝቅተኛ ገቢ ያላቸውን ቤተሰቦች የሚያግዝ ሕግ እንዲወጣ ግፊት አድርጌያለሁ። ነገር ግን ይሄ ጉዳይ በሚገባ መግፋትና ውጤት ማምጣት እንዲቻል ከእንደዚህ አይነት ቤተሰብ የወጣ ሰው መወዳደር እንዳለበት ይሰማኝ ነበረ።
ግርማይ በሕግ ተመርቆ ኒውዮርክና ሲያትል በሚገኙ የሕግ ቢሮዎች ውስጥ ለአምስት ዓመታት የሕግ ባለሙያ ሆኖ ሰርቷል። የበጎ አድራጎት ድርጅት ከሌሎች ሰዎች ጋር በመሆን አቋቁሞም የሁለተኛ ደረጃ ተማሪዎች ክህሎቶቻቸውን ለማሳደግ የሚረዳቸው ስልጠናን ይሰጡ ነበር። ተማሪ ያለ የልምምድ ስራውን የሰራው በዋይት ሀውስ ለኦባማ አስተዳደር እንደሆነም ነግሮናል። በአጠቃላይ ዝቅተኛ ገቢ የሚያገኙ ሰዎች ያለባቸውን የኑሮ ውጣ ውረድ ከልጅነቱ ጀምሮ በማየቱ የመወዳደር ፍላጎቱ እንደገፋበት ይገልጻል።
እኔ ከሶስት ልጆች አንዱ ነው። እናቴ ብርቱ ሰው ናት። ብቻዋን ያሳደገችኝ የነርሶች ረዳት ነበረች። ብዙ ሰዓታት ትሰራ የነበረ ቢሆንም እንደ ቤት ክራይና የሕክምና ወጪን የመሳሰሉ መሠረታዊ ወጪዎችን በበቂ ሁኔታ ለመሸፈን የሚያበቃ ክፍያ አታገኝም። ኮሌጅ ጨርሼ ስመለስ የማውቃቸው ብዙ ሰዎች በሙሉ በጣም ለፍተውና ጠንክረው ይሰራሉ፣ ግን ደግሞ ሲያትል ውስጥ ያለው ኑሮ መቋቋም ያቅታቸዋል። እናም በዚህ ምክንያት መኖሪያ ቤታቸውን ለማጣትና ከተማዋን ለቀው ለመውጣት ይገደዳሉ። ይሄ ደግሞ ትክክል እንዳልሆነ ይሰማኝ ነበረ። ስለዚህም በአካባቢ ያለው ማህበረሰብ መሠረታዊ ፍላጎቶቹን እንዲሟሉለት ለማስቻልና ለማገዝ ለምክር ቤቱ መቀመጫ ለመወዳደር ወሰንኩ።
ውድድሩ ቀላል እንዳልነበር የሚናገረው ግርማይ ብዙ ሰዎችን ማግኘት፣ በጣም ብዙ በሮችን ማንኳኳት፣ በጣም ብዙ ሺህ ዶላሮችን ማውጣትና ሰዎችን ማሳመን ይጠይቅ ነበር። ነገር ግን በሚገባ ውክልና ያላገኙ የጥቁርና የወጣት ዝቅተኛ ማህበረሰብ ክፍሎች ጉዳይ በመሆኑ ማህበራዊ ሚዲያውን በአግባቡ በመጠቀም በየቀኑ የሚሆነውንም የሚቀሰቀሰውንም ነገር በዓይናቸው እንዲያዩ በማድረግ ለውጤት መብቃቱን ይገልጻል። ለዚህም በምርጫ ቅስቀሳው አብረውት ከጎኑ የነበሩትን የቡድኑን አባላት እጅግ ያመሰግናል። ግርማይ የተወዳደረበት ተፎካካሪ የነበረው የ1960ዎቹ የሰብአዊ መብት አቀንቃኝ የፖለቲካ ልምድ ያለው የ74 ዓመቱ ላሪ ጎሴት ሲሆን ግርማይ ለመወዳደር ዝግጅት ሲያደርግ ጎሴት ጡረታ የሚወጣ መስሎት እንደነበር ይገልጻል። ይህን ሰው በጣም የሚያከብረው መሆኑን በመግለጽም ከዚህ በኋላም እርሱ ይቆምላቸው የነበሩ የመብት ጉዳዮችን በማስቀጠል ራዕዩን አሳካለሁ ብሏል። ግርማይ አሁን ለደረሰበት ደረጃ እናቱ የከፈለችውን መስዋዕትነት ያደንቃል።
our parents' generation, they come to a country where they don't speak the language. A lot of them don't have the same educational access.
ታውቂያለሽ ወላጆቻችን እዚህ ሀገር በመጡበት ጊዜ የቋንቋ ችግር ነበረባቸው። ብዙዎቹ ተመሳሳይ የትምህርት እድል ስላልነበራቸው ስራ ለማግኘት ይቸገሩ ነበር። በዛ ላይ ደግሞ የኛ ትውልድ የተሻለ ቦታ ለመድረስ በጣም ይለፋ ነበር። እና ይናቴም ህይወት እንዲህ ከባድ ነበር። እርሱ አላገኘችውን እድል እኛ እንድናገኝና ስኬታማ እንድንሆን ለማድረግ በጣም ብዙ ለፍታለች። ምርጫውን ያሸነፍኩለት ማታ በነበረው ዝግጅት ይህንን ልፋቷን ጠቅሼ ሳመሰግናት በጣም ታለቅስ ነበር። ይሄ ሆኖ ባንቺ ነው አልኳት። በጣም ደስተኛም ነበረች። ያ ሰዓት ለኔም በጣም ደስ የሚል ነበር።
እናቱ ወይዘሮ አበባ አናጋው ልጆቿን ሁለት ስራ እየሰራች ብታሳድጋቸውም ባሳዩት ውጤት ግን ፈጣሪዋን እንደምታመሰግን ትናገራለች። ግርማይ ግን ከሶስቱም የተለየ ልጅ ነበር ትላለች።
የተባረኩ ልጆች ናቸው። በቃ እኔን እንደ እናት ሳይሆን በቃ እነሱ እንደ ወላጅ እኔን እንደ እንትን በቃ ቴከር ሲያርጉኝ አታምኝም። ሁለት ስራ ሰርቼ መጥቼ ቤት አንዳንዴ ግርማይ እግሬን ሁላ ያጥረኛል። ተጎንብሶ እንደ ሀገራችን ልጅ ማሚ ብለስ ይመርቅኝ ይለኛል። በቃ ሆድሽን የሚበላሽ ነገር በቃ ማይጋድ ይሄ ልጅ ምን አባቱ አንተ እንደምታድገውን ምን አባ ነው እንደዛ ምታር በቃ በጣም እንትን ይለኛል። ሆዴን ይበለኛል። በቃ እንደዚህ ሳይሆን ይሄ ልጅ ምን ሆነ አንተ አታድግም መሰል ምን ሆንክ እንደዚህ ምትሆን ነው ብለው በቃ።
አድማጮች፣ ከግርማይና ከእናቱ ጋር ያደረግነው ቆይታ ሰፋ ያለ ነው እና በእሁድ ምሽት ዝግጅታችን ይጠብቁን።
በማዳመጥ ላይ ያላችሁት ከአሜሪካ ድምጽ ሬዲዮ ደናንተ የሚመጣው ጋቢና ቪኦኤ ነው። ቀጣዩ ምንድን ነው?
ጋቢና ስፖርት። በፊንላንድ ሄልሲንኪ ዋነኛ የሆነውን የፈረስ ዝላይ ትርኢት አዘጋጆች የፈረስ ኃይል የሚለውን ሀረግ በሌላ መንገድ እየተረጎሙት ነው። በመቶዎች ከሚቆጠሩ ፈረሶች የተገኘን በመቶ ቶኖች የሚመዝን ፍግ ወደ ኤሌክትሪክ ኃይልም እየቀየሩት ነው። ይህ የታዳሽ ኃይል መርሃ ግብር በአመታዊው ትርኢት ዙሪያ እያደገ መጥቶ በአሁኑ ሰዓት ትርኢቱ የሚያስፈልገውን ኃይል ከማሟላት አልፎ በአቅራቢያው የሚገኙ ቤቶችን ሳይቀር ያሞቃል። የጂም ራንድልን ዘገባ ሀብታሙ ስዩም ያስደምጠናል።
ዓለም አቀፉ የፈረስ ስፖርት ፌዴሬሽን የዓለም ዋንጫ አስተባባሪዎች ከተወዳዳሪ ፈረሶች የሚገኘውን ፍግ የመወዳደሪያ ስፍራው የሚያስፈልገውን የኤሌክትሪክ ኃይል እንዲሁም ለአካባቢው ቤቶች የሚሆን ሙቀት መፍጠሪያነት እየለወጡት ነው። ዓለም አቀፉ የፈረስ ስፖርት ፌዴሬሽን ስፖርታዊ ክንውኖች ዘላቂነት ያላቸውን ኃይል ተኮር መርሃ ግብሮች እንዴት ማገዝ እንደሚችል ያሳየ ነው ተብሎለታል። ቶም ጎርደን የሄልሲንኪ ዓለም አቀፍ የፈረስ ትርኢት ዳይሬክተር ናቸው። ጽዱ የሆነች ዓለም ለመፍጠር አንዳች ነገር የማድረግ ራዕዩ ነበረን። እንዴት መጀመር እንዳለብን ግን ፍንጩ የለንም። ሆኖም ደጋፊዎችና አጋሮችን ማፈላለግ ጀመርን። ፎርተም የተሰኘው ዓለም አቀፍ የኃይል ኩባንያ ሰዎች ፍግን ልንጠቀም የምንችልበትን ብልሃት አመጡ ነው ያሉት። የፈረስ ፍግ ወይንም ጽዳጅ የሄልሲንኪ ዓለም አቀፍ የፈረስ ትርኢት ማሳያን ኃይል ለመስጠት በ2017 የጎረጎሰውያኑ ዘመን አገልግሏል። በቀጣይ ዓመት መርሃ ግብሩ አድጎ ከ235 ፈረሶች የተገኘውን 112 ቶን ፍግ 168 ሜጋዋት ኃይል ማመንጫነት ውሏል። ይህ ኃይል ለአራት ቀናት ውድድሩ የሚያስፈልገውን ኃይል ከመሸፈን በተጨማሪ በሄልሲንኪ የሚገኙ 26 ትናንሽ ቤቶች የሚያስፈልጋቸውን የአንድ ወር ሙቀት የሚሰጥም ነው። ኢማኪስ ፊንላንዳዊት የፈረስ ወዳጅ ናት። የሆነ ነገር ሊደረግ ይገባል። እየተፈጠረ ያለው የነዳጅ ዘይትና የጋዝ ብክለት መልካም ነገር አይደለም። ከፈረሶች የኤሌክትሪክ ኃይል ለማግኘት መቻላችን በእውነቱ ድንቅ ነገር ነው ያለችው ኢማ። ዋነኛው ፍግን ወደ ኤሌክትሪክ ኃይል ቀያሪ ተቋም ፎርተም ያርቨንፓ ይሰኛል። 1250 ለሚሆኑ የአካባቢው ደንበኞች የማሞቂያ ኃይል ይሰጣል። ውድድሩ በሚከናወንበት ጊዜ ኩባንያው ከ200 በላይ ለሆኑ ፈረሶች የሚያርፉበት እንጨት ፍቅፋቂ ወይም ፉርሽካ መደላደል አቅርቧል። የፍግና ፉርሽካው ድብልቅ ወደ ኃይል ማመንጫው እንዲገባ ይደረግና የኃይል ማመንጨት ሥራው ይጀምራል። በዘንድሮ ስፖርታዊ ክንውን ወቅት 135 ቶን የፍግና ፉርሽካ ድብልቅ ይገኛል ተብሎ ይጠበቃል።
እንግዲህ አድማጮቻችን ለዛሬ ያዝንላችሁ እነዚህ ነበሩ።
እንዲያልቅ አልፈለግሽም አይደል? ዛሬ
አልፈለግኩም።
ሙዚቃ መጫወት ፈልገሽ ነበር።
ሰዓቱ አለቀ።
አዎ፣ እንግዲህ ዛሬ በዚህ ተጠናቋል። አድማጮችን የመውሊድ በዓል ነው
በነገው ዕለት
እንኳን አደረሳችሁ እንላለን። መልካም በዓልም ይሆንላችሁ። እኛ የዛሬውን ፕሮግራማችንን እዚህ ላይ ያጠናቀናል።
ስናስተናግዳችሁ ያመሸ ነው
ጽዮን ግርማና
ኤደን ገረመው ነበርን። ዝግጅታችንን በማቀናበር ደግሞ
ሞክቢል ያበሮ ነው። አስተያየት ካለው ደግሞ በቪኦኤ አስተያየታቸውን ይስጡን። ደህና ደሩ። በቃችሁ አለ ሞክቢል። መልካም ምሽት።
Tun radon e vio e sa cantafano romoti.